ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጻሕፍት ዓለም ዝግጅታችን ይቀርባል። በስዊድናዊው ሐኪም ዶክተር ሃራልድ ናይስትሮም የተደረሰውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 11 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በተለያዩ ዩኒቨርሲቲዎች እየተማሩ ያሉ ተማሪዎች ቁጥር በከፍተኛ ደረጃ መቀነሱ አሳሳቢ ደረጃ ላይ መድረሱን የውያኔ ትምህርት ሚኒስቴር ባለስልጣኖች አምነው ገለጻ ያደረጉ መሆናቸው ታውቋል። በዚህ ዓመት ከመስከረም ወር ጀምሮ በተለይ በኦሮሚያ አካባቢ ተመዝግበው ትምህርት መጀመር የነበረባቸው በርካታ ተማሪዎች ትምህርት ያልጀመሩ ሲሆን ተመዝግበው ትምህርት የጀመሩትም ትምህርታቸውን አቋርጠው እየወጡ መሆናቸው ተነግሯል። ለተማሪዎቹ ትምህርት ማቋረጥ የውያኔ ባለስልጣኖች የጸጥታ ችግር በማለት ደፈናዊ ምክንያት ይስጡ እንጂ ህዝቡ በውያኔ አጋዛዝ የሚያካሂደው አጠቃላይ ትግር ጋር የተያያዘ መሆኑ ግልጽ ነው። በተመሳሳይ ደረጃ ከተቃውሞ እንቅስቃሴ የአዋሽ ወንዝ መሙላት ካደረሰው መፈናቀል ጋር በተያያዘ በርካታ ሁለተኛ ደረጃ ተማሪዎች ትምህርት ማቋረጣቸውም ተነግሯል። በተያያዘ ዜና ጸረ ኢትዮጵያ የሆነው የውያኔ አጋዛዝ ላለፉት 25 ዓመታት ሁለተኛ ደረጃና ለዩኒቨርሲቲ ተማሪዎች በትምህርት ስርዓት ውስጥ ተካትቶ እንዳይሰጥ አግዶት የነበረው የኢትዮጵያ ታሪክ ከ2011 ዓ.ም ጀምሮ እንደገና እንዲሰጥ ያቀደ መሆኑ ተገልጿል። ተከታታይ በሆኑ የህዝብ ተቃውሞና እንቅስቃሴዎች ግፊት በትምህርት ስርዓት ውስጥ እንዲካተት የታቀደ የኢትዮጵያ ታሪክ ምን እንደያዘ ወደፊት የሚታወቅ ይሆናል ያሉት ክፍሎች ባለፉት 25 ዓመታት ስልጣን ላይ ለመቆየት የኢትዮጵያን ህዝብ በዘርና በቋንቋ መከፋፈልን እንደ ስልት ሲጠቀም የቆየው የውያኔ አገዛዝ ትክክለኛውንና ያልተበረዘውን የኢትዮጵያን ታሪክ ያቀርባል የሚለው ግምት አነስተኛ ነው ይላሉ። ህገወጥ የገንዘብ ዝውውር ከሚካሄድባቸውና ሽብርተኝነትን ከሚረዱ አደገኛ ከሆኑ አገሮች መካከል ኢትዮጵያ አንዷ መሆኗን የአውሮፓ ህብረት ገለጸ። የአውሮፓ ህብረት በቅርቡ በስሩ ላሉ አገሮች የባንክ ተቋሞች ባስተላለፈው መመሪያ ኢራንና የመንን ጨምሮ ከሌሎች 7 አገሮች ጋር ኢትዮጵያን የመደበ ሲሆን የአውሮፓ ሀገሮች ባንኮችና ሌሎች የንግድ ድርጅቶች ከነዚህ ሀገሮች ጋር የሚያካሂዱት የሥራ ግንኙነቶች ተጨማሪ ማጣራት እንዲደረግባቸው ያዛል። የውያኔ ባለስልጣኖች ለአመታት የዘረፉትን ሀብት ከሀገር እያስወጡ ወደ ተለያዩ የዓለም ክፍሎች ሲወስዱ መቆየታቸው ይታወቃል። ከ1997 እስከ 2006 ባለው ጊዜ ውስጥ ከሀገሪቱ 26 ቢሊዮን ዶላር መውጣቱን ግሎባል ፋይናንሻል ኢንተግሪቲ የተባለው ተቋም ማረጋገጡ የሚታወቅ ሲሆን በቅርቡ ከሀገር እየወጣ ያለው ገንዘብ ከዚህ በብዙ እጥፍ የሚበልጥ እንደሆነ ባለሙያዎች ይገምታሉ። በአዲስ አበባ ከተማ ላለፉት 2 ሳምንታት ቆሻሻ ባለመነሳቱ ምክንያት ነዋሪዎች በመጥፎ ሽታና በግማት እየተሰቃዩ መሆኑን በመሬት እየተናገሩ ይገኛሉ። ችግሩ የመጣው በነዳጅ ጥረት ምክንያት ቆሻሻ የሚወስዱ መኪናዎች ሊንቀሳቀሱ ባለመቻላቸው ነው የተባለ ሲሆን ዋናው ችግር ግን የአስተዳደር ችግር እንደሆነ ብዙዎች እየተናገሩ ይገኛሉ። ከፍተኛ የውያኔ ባለስልጣኖች ፍርድ ቤት ቀርበው የምስክርነት ቃላቸውን እንዲሰጡ የፌደራል ከፍተኛ ፍርድ ቤት በዛሬው ቀን የወሰነ መሆኑ ታውቋል። በእና አቶ በቀለ ገርባ ጉዳይ የመከላከያ ምስክርነት ቃላቸውን እንዲሰጡ ተጠይቀው የነበሩት ኃይለ ማርያም ደሳለኝ፣ ለማ መገርሳ፣ ዶክተር አብይ አህመድና አባዱላ ገመዳ ሲሆኑ የመጥሪያ ማዘዣ እንዲተላለፍላቸው ፍርድ ቤቱ ያዘዘ መሆኑ ታውቋል። የወያኔው ድርጅት ማዕከላዊ ኮሚቴ ስብሰባ ለረጅም ጊዜ ሲካሄድ መቆየቱንና ከፍተኛ ባለስልጣኖችን በርካታ ጉዳዮች ሲያስጨንቃቸው እንደቆዩ መዘገባችን የሚታወስ ነው። በወያኔ አባሎችና ደጋፊዎች የሚዘጋጅ ነው የሚባለው ሆርን አፌርስ የተባለው ድረገጽ በቅርቡ ይፋ ባደረገው ዘገባ ተቋርጦ የነበረው የወያኔ ማዕከላዊ ኮሚቴ ስብሰባ ከጥቅምት 27 ቀን ጀምሮ ሲካሄድ የቆየ መሆኑንና አሁን ወደ መገባደጃው መሆኑን ገልጾ ፓርቲውን በሚገመግም የ59 ገጽ ሪፖርት ላይ ልዩነት እንደነበር አስፍሯል። የሪፖርቱ ይዘት ምን እንደሆነ ባይዘረዝርም የሥራ አስፈጻሚ ኮሚቴው በሪፖርቱ ይዘት ላይ 5-3 እንደተለያዩና በዚሁ ላይ ተቃውሞ ያሰማቹ አዜብ መስፍን የማዕከላዊ ኮሚቴው ስብሰባ ረግጣ መውጣቷን ይጠቅሳል። የአዜብ ከስብሰባው በተቃውሞ መውጣት በቅርብ ሸሪኮቿና ወዳጆቿ ላይ ምን ሊያስከትል እንደሚችል ባይታወቅም በሚቀጥሉት ሁለት ቀናት ያልቃል የተባለው ስብሰባ ከተጠናቀቀ በኋላ ከስልጣን የሚነሱና የሚባረሩ አባላት ሊኖሩ እንደሚችሉ መገመት ይቻላል ተብሏል።
በዚምባብዌ ወታደሩ መፈንቅለ መንግስት ያካሄደ መሆኑ ታውቋል። ወታደሩ ዋና ከተማዋን ሐራሬን በቁጥጥር ስር ያደረገ ሲሆን ፕሬዝዳንት ሙጋቤንና ቤተሰባቸውን በቤታቸው ውስጥ ያገተ መሆኑ ተነግሯል። ያገሪቱ ቴሌቪዥንና መገናኛ ብዙሃን በወታደሩ ቁጥጥር ስር የዋሉ ሲሆን ወታደሮች ዋና ዋና መንገዶችንና የመንግስት ህንጻዎችን እየጠበቁ ይገኛሉ። አንድ ከፍተኛ ወታደራዊ መኮንን በቴሌቪዥን ለህዝብ ባስተላለፉት መልእክት ሚስተር ሙጋቤና ቤተሰባቸው በደና ሁኔታ ላይ የሚገኙ መሆኑን ገልጸው ደህንነታቸውን ለመከላከል አስፈላጊው እርምጃ ተወስዷል ብለዋል። መኮንኑ በተጨማሪ እንደገለጹት ወታደሩ እርምጃውን የወሰደው አጥፊዎቹን ለመያዝና ጸጥታን ለማስከበር እንጂ ስልጣን ለመያዝ አይደለም ብለዋል። የደቡብ አፍሪካው ፕሬዝዳንት ዙማ ሙጋቤን በስልክ አግኝተው በደና ሁኔታ ላይ መሆናቸውን እንደገለጹላቸውም ተናግረዋል። ዛኑ ፒኤፍ የተባለው የገዢው ፓርቲ ተወካዮች በትዊተር አማካይነት ባስተላለፉት መልእክት የወታደራዊ ተቋም እርምጃ ስልጣንና ሰላምን ለማረጋጋት እንጂ መፈንቅለ መንግስት ለማካሄድ አይደለም ብለዋል። ከሐራሪ የሚደርሱ ተባራሪ ዜናዎች አንዳንድ ሚኒስተሮችና ባለስልጣኖች እየታሰሩ መሆናቸውን ይጠቁማሉ። የ93 ዓመቱ ሙጋቤ ላለፉት 38 ዓመታት በስልጣን ላይ የቆዩ ሲሆን ስልጣናቸውን ለቀው ቀሪውን እድሜያቸውን በጡረታ ተገልለው መኖር አለባቸው በማለት በርካታ ሰዎች እየተናገሩ ይገኛሉ። በቅርቡ የተመረጡት የአንጎላ ፕሬዝዳንት የቀድሞ የአገሪቱ ፕሬዝዳንት ልጅ የሆኑት ኢዛቤላ ዶስ ሳንቶስ ከኃላፊነት እንዲነሱ ያደረጉ መሆናቸውን ታወቀ። ኢዛቤል ዶስ ሳንቶስ ለረጅም ዓመታት ሶናጎል የተባለው የአገሪቱ የነዳጅ ኩባንያ የቦርድ ሊቀመንበር በመሆን ከፍተኛ ሀብት ያከበቱ ሲሆን በአሁኑ ወቅት ከአፍሪካ ካሉት ሴት ሀብታሞች መካከል በአንደኛነት ደረጃ ይገኛሉ። ሴትየዋ ለጊዜው ከኃላፊነት የተነሱ ቢሆንም ወደፊት በሙስና የሚከሰሱበት ሁኔታ መኖሩና አለመኖሩም አልታወቀም። አሜሪካ በአልሸባብ ላይ የድሮን ጥቃት መፈጸሟንና በርካታ የአልሸባብ አባላትን መግደሏን አስታውቃለች። አሜሪካ ካለፈው ዓመት ጥር ወር ጀምሮ የድሮን ጥቃት ስታካሄድ ይሄኛው 28ኛው ሲሆን በድሮኑ ጥቃት ምን ያህል የአልሸባብ አባላት እንደተገደሉ ባይታወቅም በርካታ ሰላማዊ ሰዎች መሞታቸውን ግን ይታወቃል። ማክሰኞ ዕለት የተካሄደው የድሮን ጥቃት ከመቋዲሾ በስተሰሜን ምዕራብ 96 ኪሎ ሜትር ርቆ በሚገኝ ቦታ ላይ መሆኑም ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
كمصحفت عالم كمصحفت عالم برنامجنا በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 11 አውሮፕላኖቹ መጡ፣ ነገር ግን የሚጥሉት ቦምብ ኢላማውን አላገኘም። ቦምቦቹ ወይ ሸለቆ ውስጥ አለዚያም ከገደሉ አናት ላይ ነበር የሚወድቁት። ከገደሉ አናት ላይ ሲወድቁ ግን ያለት ስባሪ ድንጋዮች ቁልቁል ይወርዱ ነበር። ታዋጊ አውሮፕላኖቹ ደግሞ የባሱ ነበሩ። እንዳበደ ሰው አውቶማቲክ መሳሪያቸውን እየተኮሱ ወደኛ አቅጣጫ ልክ ወደ ዋሻ ውስጥ እንደሚገቡ ሆነው ይበራሉ። ከዛም በመጨረሻው ሰከንድ ወደ ላይ ቀጥ ብለው ይበሩና ተገልብጠው በጀርባቸው ለብዙ ኪሎ ሜትሮች ከሄዱ በኋላ እንደገና ተገልብጠው ተመልሰው ይመጣሉ። አንዳንድ ጊዜ በጎናቸው እንደሆኑ ይመጣሉ። የተለመደ የአክሮባት ትርኢት ነበር። በሰላም ጊዜ ቢሆን እንደዚህ አይነቱን በረራ ለማየት ተከፈልኩ ነበር። ይህ ሁሉ አንድ ሰዓት የፈጀ ትዕይንት ሲካሄድ እኛ ወይም እንቀመጣለን ወይም ከግድግዳው ጀርባ ተጠቅለን እንጋደማለን። የሚተኮሱት ጥይቶች አለቱን ወይም ግንቡን እየመቱ ይፈናጠራሉ። ትልቁ አደጋ ደግሞ እንደዚሁ ከሚነጥሩት ጥይቶች ነበር። ከውጭ በኩል አልፎ አልፎ ወደ ውስጥ ይገቡ ነበር። ከአሰቃቂው የቦምብ ድብደባ ጋር ሲወዳደር ይሄኛው ጨዋታ ነበር። እየቀለድንም ነበር። ጓደኞቻችን አጠገባቸው ጥይት የዋሻውን ግድግዳ ወይም ጣራ ሲመታ እንዴት እንደሚሆኑ እያነሳን እንስቅና እንቀለድም ነበር። አራት ሰዎች ብቻ ቀላል ቁስል መቁሰላቸው ራሱ የሚገርም ሁኔታ ነበር። ከቀኑ 11 ሰዓት ሲሆን ጣሊያኖቹ እየመጡ እንደሆነ የሚገልጽ አዲስ ዜና መጣ። የተኩስ ድምጽ ይሰማ ጀመር። ወዲያውኑ ከላይ ከሜዳው ላይ ያሉ የኛ አውቶማቲክ መሳሪያዎች መንፈቅፈቅ ጀመሩ። ያለምንም ጥርጥር አንድ ነገር ሊሆን ነው። አሁን ግን ምንም ግራም የሚያጋባ ነገር የለብንም። አንዱን መንገድ سنፈልግ በሜዳው በኩል አድርጎ በዋሻው ደቡብ አቅጣጫ የሚወስድ ሌላ መንገድ አግኝተናል። እንዴት ያለ መንገድ! ቀጥ ባለው ገደል በድንጋዮች ላይና በክፍተቶች በኩል ወደ ላይ 100 ሜትር የሚሆን ከፍታ ወደ ሰማይ ይወጣል። በጣም መጠጋጋታችን የሚረዳ ነገር ሆነ። እኔ ራሴ እንኳን ጉልበታቸው በተነከረ ሰዎች ተከሻ እየተረማመድኩ ነው ወደ ላይ ያወጡኝ። ከታች ከስር ያሉት እንዴት አርገው የሰውን ሁሉ ክብደትና ጭነት ይችላሉ? ከዚያም በመጨረሻ ራሳቸውን ተከትለውን እንደወጡ ለመረዳት አስቸጋሪ ነው። ወደ ላይ በመንወጣበት ጊዜም የተኩሱ መጠን ጨመረ። ጥይት ያፋጨ ባናታችን ላይ ያልፍ ነበር። ከላይ ከሜዳው ለመጀመሪያ ጊዜ ሳይፈሩ ወደፊት የሚገፉ በርከት ያሉ ሰዎች አየን። አሁንም በጥይት ሲመታ ወዲያው የሚቀመጥ ወይም ደግሞ የሚወድቅ ሰው አያለው። እንደዛም ሆኖ ሰዎቹ ሳይቆሙ የቆሰሉትን ያነሱና በበቅሎ ይጭኑ ነበር። በሰሜን አቅጣጫ የኛ ወታደሮች ተጋድመው ጠላት ላይ ይተኩሳሉ። ጠላት እኛ ቆመን ከነበርንበት ቦታ 1 ኪሎ ሜትር ርቀት ላይ ጠምዶ ተቀምጧል። አውቶማቲክ መሳሪያ ቢኖረውም በብዙ ምክንያቶች ይህ ጠላት በርግጥ የጣሊያኖች ጦር ነው ብዬ አላመንኩም። ገበሬዎች ነበሩ። በመስራቅ በኩል መልሰን በማጥቃት ከግማሽ ሰዓት በኋላ ወደ 500 የሚሆኑ ገበሬዎችን ማባረር ቻል። የሞቱባቸውን 30 ሰዎች ጥለው ሄዱ። ከእንደዚህ አይነቱ አዲስ ድንገተኛ ጥቃት ለመከላከል የደጀን ወይም የኋላ ጦር ለማዘጋጀት መቆም ነበረብን። ከምሽቱ 3 ሰዓት ሳይደርስ የ30 ኪሎ ሜትር ርዝመት ያለው የተጓዥ ሰዎች መስመር አልፎ ከሄደ በኋላ ጉዟችንን ጀመርን። ያን ሌሊት በሽሬና በዛና መካከል ባለው ቀጥ ባለው የገደል ቁልቁለት ብዙ ሰዎችና ከብቶች እየወደቁ አለዚያም እየተረገጡ ሞቱ። አሁንም ባለቶቹ መካከል በደንብ የተደበቁ ገበሬዎች ይተኩሱብን ነበር። ነገር ግን እንደሚወራባቸው ፈሪነታቸው መስክርነት ደግሞ አውቶማቲክ መሳሪያ ስናረበርብባቸው ወዲያው ጥለው ይጠፋሉ። እኩለ ሌሊት ሲሆን በመሃል ዛና የሚገኙ ሁለት ትላልቅ ዋሻዎች ያሉበት ቦታ ደረስን። እዚህ ቦታ ላይ ለአንድ ቀን ቢሆን አቁመን ጠላትን ለመከላከል እንድንሞክር ተወሰነ። ነገር ግን ወታደሮቹን እንዲቆሙ ማሳመን ብንችል ነበር። ማረፍ መቻል እንዴት ጥሩ ነገር ነበር። በሶስት ቀናት ውስጥ ተደምሮ 6 ሰዓት የሚሆን እንቅልፍ እንኳን አልተኛንም። ስለዚህ ድካም እያሸነፈንም ነበር። ምግብም ቢሆን ለ56 ሰዓታት በሚሆን ጊዜ ውስጥ የቀመስነው ነገር አልነበረም። ወደፊትም ቢሆን የሚበላ ነገር መኖሩ አይታወቅም። በመንገዱ አቅራቢያ የነበሩ ጥቂት ገበሬዎችም ቢሆኑ የነበራቸውን ምግብ አሽሽተው ጥለው ሄደዋል። የራሳችን የጭነት ከብቶችም የት እንዳሉ ማወቅም አይቻልም ነበር። ለኔ ክፉ ነገር ትንባሆይ ማለቁ ነበር። ምዕራፍ 19 በሞት ወጥመድ መሐከል። ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው ያመድ ክምርና ውስጥ ደግሞ የሚታዩትን ቁፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርጾች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጦኝ ስናገር የሚነጥረው ድምጽ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች ኪስቢቴ ቦታዎችና ጥርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። በኋላ በጉድጓዶች ውስጥ ብዛት ያለው የገብስና ያተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጩዋ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ቱሃኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንቦጎቦግ ጀመር። ይህ ዘዴያቸው የሚሠራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰብነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዜ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አሰቃቂ ነበር። ለነገ ለብዙሃን ጭፍጨፋና አልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። እነዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በእነሱ ቤት እነዚህ የጫካ ሰዎች እንዳይጥ በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኝ አለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም። ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላወሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ሌሊት እንዳለፈ እንደምንደርስም ገምተናል። የሚያታልል ተስፋ አሰቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረገ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። የሚያታልል ተስፋ አስቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የጠቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቁሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋራ ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስን። ሸለቆው የላቲን ፊደል V ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግርግዳ ታጅቦ ወዲያው ይተጠፈና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምጽ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አሰቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። ለጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል? ሐኪም፣ እዛ ትቆም ና አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ካንቲ ጭነት ከብት ኮርቻ በጎራዳያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለን ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ሲሄድ በቀጠነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያው ወልቆ የወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊቴ ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋው ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብኩ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የእኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለቅ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሏን እንደ ድሏቱን ብዬ ለቀኳት። በጠመዝማዛው መንገድ ከአንዱ መታጠፊያ ወደ ሌላው መታጠፊያ እየዘለልኩ ቁልቁል ወረድኩ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና በአዋራ ተሸፍኜ የሚያስቅ ፊት ሳላሳይ ያልቀረሁም፣ ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምፅ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥህ። ገና ሽጉጤን መዝዤ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምፅ ትነካውና መሞቻህ ነው። ሕይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበቅሏቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ ያያለው የምጋልበው ከብት እንደሌለኝ ተናገርኩ። በመልከት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመጣ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮቼ ደንቁረዋል። አፌና ጉሮሮዬ ባዋራ ተሞልቷል። ከዚህ የባሰ ደግሞ የውሃ ጥሙ ያቃጥለኝ ነበር። እንደምንም ታግዬ በቅሏዬ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ። ሁለት ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ። ነገር ግን የጠጣሁት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ ከበለክሎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግርግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለል። በፍጥነትም ድንጋዮች ሰበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም። ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው። ሌሎቹ ተበትነው ለየራሳቸው መጠለያ ወይም መደበቂያ መፈለግ ነበረባቸው። ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል። ዋናው መጠለያ ግን ባናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው። ወደ መደበቂያ ቦታችን ለመግባት እንኳ በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ። ቀስ እያሉ በሸለቆው ላይ ይበሩ ጀመር። ጭልፊቶች ለመሰየም እንኳ ጆፊያ ሞራ ሳይሻል አይቀርም። የሚያድኑትን በደንብ ያውቃሉ። ምንም አምለጫ አልነበረም። ለምንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸውም? በመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ። መሪያቸው አንድ ቦምብ በደቡብ ከፍታ ላይ፣ ሌላ ደግሞ መካከል ላይ፣ እንደገናም ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ። ሁሉም መንገዱ ላይ ወደቁ። ዓላማውም እሱ ነበር፣ መንገዱ ለመተላለፊያ እንደማይሆን ማድረግ። ያ መግቢያ ወይም መተዋወቂያ ነበር። ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከሚነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምጽ ነበር። ልብ የሚያስጨንቅ የሕፃናትና የሴቶች ጩኸት፣ ከዚያም በሺዎች የሚቆጠሩ ሰዎች ድምጽ ወደ ላይ ወደ መንግሥተ ሰማያት ሲማጸኑ ይሰማል። ክርስቶስ ፈጣሪ እባክህ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ! እኛም በሰራነው ግንብ ጀርባ ስር ተንቆራጠን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና አዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደድ። የማይቻል ድካም ይስማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍል ውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጡ ቅጣት ነው የደረሰበት። ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስሌት ነበር። አሰቃቂና ኢሰብአዊ ያም ሆኖ ምህረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና አክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የመቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባለል ሲጀምሩ፣ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንዳመድ የገረጣው ፊቷና የጎደጎዱ አይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። ምናልባትም እነሱም ሞተው ይሆናል። በአባቷ አስከሬን አጠገብ ተቀምጣ ታነባለች። ዓይን የሚያየውን ይህን ሁሉ አሰቃቂ እይታ ማን ነው መግለጽ የሚችለው? ብዙ ባለጌዎች አጋጣሚውን በመጠቀም ቦምብ በሚጣልበት ጊዜ ከሚበተኑ ጭነቶች ላይ ውድ ውድ ዕቃዎችን ይሰርቁ ነበር። ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል። እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተኳኮሱ ነበር። ራስ እምሩ የነበራቸውን ሁሉም ነገር ነው ያጡት። ልብሳቸው፣ ቀለባቸው፣ ሌላውን ጨምሮ የተረፋቸው 22,000 ብር የለም። ደጃዝማች አያሌው ደግሞ 5,000 ማርትሬዛ ብርና ሌሎችም ነገሮች ጠፍተውባቸዋል። እኔም ብሆን የራስ እምሩ ዕጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20 ሺህ ሊሬም ሄዷል። በተጨማሪ መተክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶች ሌሎችንም ጨምሮ አሁን ያለኝ የለበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬንና መጽሐፍ ቅዱሴን ማዳን ችያለሁ። ምዕራፍ 20 በሰሜን ተራሮች ላይ። ወደ ላይ ጸጥ ወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ትዕዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቅስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ሕዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሡ ተከታዮች የሆኑትንና ገበሬውን የሚያሰቃዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ የቤቱ ባስቸኳይ እንዲመለስ ተግሳጽም ይሰጡ ነበር። ይህንን ትዕዛዝ ከተቀበሉም ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያም ሆኖ ግን አውሮፕላኖቹ ከፊት ለፊት ከሚሸሸው ሰው መንገድ ዳርና ዳር የሚገኘውን ሳር በሙሉ በእሳት ያቃጥሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶዎች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆምን። ማምሻውን በመጣ ዜና የጣሊያኖች ሬጅመንት እኛ ያቋረጥን ቀን ተከዜን ማቋረጡን ሰማን። ነገር ግን ከኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስ ምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ እሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስ ምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ትዕዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ የመከላከል ኃላፊነቱም የእሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ እምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ደጃች አያሌው በሶስት ፊታውራሪዎች የሚመራ 500 ወታደሮች ማሰባሰብ ችለው ነበር። ትዕዛዙም በማታ ጠላትን በማጥቃትና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ጠላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። እንደሰማነው ከሆነ ጠላት ስንቅ ሳይዝ ነው የተንቀሳቀሰው። የሚፈልገውን ነገርም ከገበሬዎች እየገዛ ነበር። አንድ ቀንም አለፈ። በሁለተኛው ቀን ከሰዓት በኋላ አንደኛው ፊታውራሪ ከ30 ሰዎች ጋር ተመለሱ። ወኔያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለቱ ፊታውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ለጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባት የገበያ ቦታውና የገብርኤል ቤተክርስቲያን ባየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተቻለ ፍጥነት ከዳባት 30 ኪሎ ሜትር ርቀት ወደሚገኘው የደጋው ከተማ ወደ ደባርቅ እንድንሄድ፣ መንገዱም ለማለፍ አስቸጋሪ በሆነው በሊማሊሞ ገደል በኩል እንዲሆን፣ ምክንያቱም ጣሊያኖቹም ማለፍ የፈለጉት በዚሁ በሊማሊሞ በኩል ስለሆነ ነበር። የዚህ ማለፊያ ለ50 ሜትር የሚሆን ቦታ ላይ በጣም ጠባብ ስለነበር የተጫነ አህያ ማለፍ አይችልም ነበር። እዛ ቦታ ላይ በጥቂቱ በመቶ የሚቆጠሩ ሰዎች ቦታ ይዘው ለማለፍ የሚሞክረውን ማንኛውንም ጠላት እንዲያስቆሙ ታሰበ። ትዕዛዙም ለፊታውራሪ ተሻገር ተሰጠና ወታደሮች ይዘው በአስቸኳይ ወደ ሊማሊሞ ማለፊያ እንዲሄዱ ነበር። ከአየር ድብደባ የሚከላከሉበት መጠለያ እንዲያዘጋጁ፣ በተጨማሪም ጠመንጃ መደገኛ ጉድቦች እንዲቆፈሩና ወደ ረባዳው መሬት አቅጣጫ ሁለት ቦታ ላይ ግንብ እንዲገነባ ተወሰነ። በዚህ ጊዜ እኛም በአስቸጋሪ ሁኔታ ወደ ላይ ወደ ተራሮች መውጣት ቀጠል። ሁልጊዜ ወደ ላይ መውጣት ነው። አየሩም በየቀኑ እየቀዘቀዘና እየቀለለ ይሄዳል። መያዝ የቻልነውን ወሰን ከነ ልብሳችንም እንተኛ ነበር። ምንም ነገር አልነበረንም። የቅማል ነገር እንዴት ነው ብሎ ሰው ሊጠይቅ ይችላል። አዎ ቅማል ነበር። እነዚህ ትንንሽ ተባዮች ሰዎችን እንደዚህ ያሰቃያሉ ብዬ ገምቼ አላውቅም። የሚገርም ነው። በአንድ ወቅት በአውሮፓ የነበሩ መርማሪዎች ቅማሎችን ሰው ለማሰቃየት አለመጠቀማቸው። ስንት እንቅልፍ ያጣሁባቸው ማታዎች ነበሩ። በበሉኝ ቁጥር እንደ ሕፃን ልጅ ያስለቅሱኝ ነበር። በማከክ ብዛት ቆዳዬ ተልጦና ቆስሎም ነበር። ለመጋቢት ሶስት በማስታወሻዬ የሚቀጥሉትን ቃላት ስጽፍ ስለ ቅማሎቹ እያሰብኩ ነበር። ከየካቲት 23 ውጊያ በኋላ ከፍተኛ ስቃይ ነው የደረሰብኝ። አሁንስ ሁሉም ነገር ደክሞኛል። ምን አለ ማቆሚያ ቢኖረው? አንድ ቀን አቶ ማሞ ወደ ዋሻችን መጣ። በጣም የተጨነቀ ይመስላል። ልጁ አጸደ ለሁለት ቀናት አልታየችም። የራስ ምሩ ሰዎች ሰርቀዋታል ብሎ እርግጠኛ ነበር። ምክንያቱም በዚያ በመበታተኑ ጊዜ በአንዳንድ የራስ ምሩ ወታደሮች ዘንድ ፈረስ፣ በቅሎና አገልጋዮች መስረቅ የተለመደ ነገር ሆኗል። ሐሳባቸውም በየትውልድ ቦታቸው ተመልሰው ሲገቡ ለመሸጥ ነው። እሷን እንዴት እንደምንፈልግ እየተነጋገርን እያለን አንድ ወታደር ይዟት መጣ። እንደ ወታደሩ አገላለጽ አንድ ቀን በንጋቱ ገና ጨለማ እንደሆነ አጸደን በእንቅልፍ ልቧ ወደ እሱ ስትመጣ ያያታል። ክንዷን ሲጨብጥ ነቃች። ደንግጣም ነበር። ነገር ግን የማስታወስ ችሎታዋ እንደ ጠፋ ይረዳል። ልጅቷ የራሷን ስም ሆነ የወላጆቿን ስም ማስታወስ አልቻለችም። ያን ቀን ብቻ የሚያውቃት ሰው መጥቶ የአባቷን ስም ሲጠራ ማስታወስ ጀመረች። መልካም፣ ያጥሩ ነገር ነበር። ከዚያ ውጭ ግን በዚህ በማይረሳ መከራ ቀን አንድ ጣጣ በሌላ ጣጣ ይተካ ነበር። ፈጠነ በጣም ታመመ። የያዘው በሽታ ደግሞ የሚያገረሽ ተስቦ መሰለኝ። መድኃኒት አልነበረኝም። በዚህ ያልሆነ ቦታ ደግሞ ጥየው አልሄድም። ደጃዝማች አንድ ከተከዜ ጭፍጨፋ የተረፈች በካምፕ ውስጥ ያለችዋን ብቸኛ በቅሎ ላኩልኝ። እኔም ፈጠነን አሳፈርኩባት። መንገድ በጀመርን ቁጥር የተኩሳት ቀጀት ውስጥ ስለነበር እንዳይወድቅ ከኮርቻው ጋር በደንብ መታሰር ነበረበት። መንገዱ በቀጥታ በስሜን ተራሮች በኩል ነው የሚወስደው። ሲያደናቅፈኝ ባይኔ ብልሽታ ማየት ጀመርኩ። ጉልበቶቼም ሊከዱኝ ያሰቡ ይመስላል። የምግብ እጥረት ከቅማሎቹ ደም መምጠት ጋር ያለኝን አቅም በሙሉ አዳክሞታል። ከብዙ ቀናት በኋላ ከታች ከተከዜ ሸለቆ ከባህር ወለል 900 ሜትር ከሆነ ቦታ ጀምረን ወደ ላይ ከባህር ወለል 4000 ሜትር ከፍታ በላይ ወጥተናል። እዚህ ላይ ባለ ግርማ ሞገሱ ቧሂት በ4600 ሜትር ከፍታ ላይ ይገኛል። ከብዙ ዓመታት በፊት ይህ ተራራ በወንድሜ በዋልደማርና በጂኦሎጂስቱ ዶክተር ኤሪክ ኔልሰን ድል ተደርጓል። ሁለቱ በኢትዮጵያ ከፍተኛው ተራራ ላይ እግራቸውን ለማሳረፍ የመጀመሪያዎቹ አውሮፓውያን ነበሩ። ኩርምትምት ብዬ ቁጭ ስልና በበረዶ የተሸፈነውን የተራራውን ነጭ አናት ስመለከት የቫይኪንግ ትውልድ ያላቸው ስዊድናውያኑ እንደ ወንድሜና ዶክተሩ ያሉ ጠንካራ ሰዎች ናቸው እንዲህ ያለውን ነገር መፈጸም የሚችሉት አልኩኝ። ሌላ ሰው ተራራው ጫፍ ድረስ ለመውጣት ገና መቆየት አለበት ብዬ አሰብኩ። ስዊድን ለዘላለም ትኖር። ይህ ግርማ ሞገስ ያለው አስደናቂ እይታ መንፈስን የማደስ ስሜትም ይፈጥራል። ለፍታ ያህል የወንድሜን ነገር የመከተል ስሜት ተፈታተነኝ። ኢትዮጵያውያንን ስዊድናዊ ማድረግ የሚችለውን ነገር ባሳያቸው ደስ ባለኝ። የዋልደማር ወንድም አይደለሁ? አያሌውና ሰዎቻቸው በደንብ የሚያውቁት ዋልደማር፣ ሙሉ አድናቆታቸውን ያገኘው ዋልደማር። ነገር ግን ቦታው በጣም ቀዝቃዛና የሚቆረጥም ብርድ አለው። መሬቱ እንደ በረዶ ቀዝቅዟል። እዚያም የበረዶ ክምር ይታያል። ሰሳ ያለው አየር ትንፋሽን ቁርጥ ነው ያስደረገኝ። ብስበው የሚበቃ አየር የማገኝ አልመስላለኝ። ከጅባራውና እጅብ ብሎ ከሚታየው ከርዳዳ ሳር ውጭ ሌላ አይነት ተክል የለም። ጅባራ የሚገኘው ከባህር ወለል 3800 ሜትር ከፍታ ብቻ ነው። ቁመቱ እስከ 3 ሜትር ድረስ ይሆናል። ከሩቅ ሲታይም ልክ የዘንባባ ዛፍ ይመስላል። ከስር በኩል ግንዱ የ25 ሴንቲሜትር ውፍረት አለው። ወደ ላይ እያደገ ሲሄድ ግን መቅጠን ይጀምራል። ተክሉ ሲደርቅ እንደ ግንድ ነው የሚነደው፣ ነገር ግን ሙቀት አይሰጥም። በቧሂት በምዕራብ ጎን በኩል ባለው ዋሻ ለሶስት ቀናት ሰነበት። በዚህ ቦታ ብዙ በጎች ይረባሉ። አንድ በግ በርካሽ በ50 ኦር ይገዛል። ጉልበታችን ማገገም የሚችልበት ቦታ ነው ያለነው ብለን አስበናል። ከጧት እስከ ማታ በግ በየተራ እየታረደ ይቀቀላል። እንደዚህ ጊዜ ስጋ በብዛት በልቼም አላውቅ፣ ይህን ያህልም ቡቡኝ ጠጥቼም አላውቅ። ለመጀመሪያ ጊዜ ምን ያህል ተርበን እንደነበር ተገረዘብን። ጨጓራና አንጀታችንም አልተጣሉንም። ምን ያህል ብዛት ቢኖረውም የበላነውን ሁሉ ተቀበሉ። የዘመን ገበሬዎች እነዚህ ትሁትና የደጋ ተራ ሰዎች በግልጽ ወዳጅ መስለው ነበር የሚታዩት። ሲመጡም እንጨት፣ ጠላ፣ ዳቦ፣ ወተትና እህል ስጦታ ይዘው ነበር። አልፎ አልፎም እንቁላል ይሰጡን ነበር። አገሩ ግን የዶሮ ሀብት የለውም። ካምፑን ለቀን በምንሄድበት ቀን በጠዋቱ ገላይን ታጥቤ በፈላ ውሃ የተቀቀለ አዲስ ልብስ ከለበስኩ በኋላ በጣም ደስታ ተሰማኝና ከደጃዝማች ልጅ ጋር በመሆን ዋልያ ለማደን ወጣን። ዋልያ በሰሜን ብቻ ነው የሚገኘው። ብዙ ዋልያዎችን ቀጥ ባለው ገደል ላይ አየን። ጠጋ ብለን ለመተኮስ የጠመንጃ ተኩስ ርቀት ያህል የሚያስጠጉ አይነት አልነበሩም። በተጠጋን ቁጥር ስለሚሸሹ አፋራምነታቸውን አስመሰከሩ። ለማንኛውም እንዲህ አይነት ያልተለመደ አደን ለማድረግ ወተን ነበር። በሳንቃበር በኩል አድርገን ወደ ደባርቅ መንገድ ቀጠል። ሳንቃበር በዚህ ቀጥ ባሉ አለትና መጋጠሚያዎች በተከበበው ሰሜን ክልል ካሉት 3 ማለፊያዎች አንዱ ነው። የጣሊያን ወታደሮች ከታች ከደልዳላ ቦታ ስለተቀመጡ እኛም ይሻለን በዳባትና በደባርቅ መካከል ግማሽ መንገድ ላይ በሚገኙ ዋሻዎች ቆይተን የሚመጣውን ማየት ነው ብለን ወስነናል። አሁን የደረስንበት ዋሻ ትልቅ ነበር። በቀላሉ በብዙ ሺህ የሚቆጠሩ ሰዎች ማስተናገድ ይችላል። ነገር ግን በርጥበቱ ምክንያት ውስጡ መቆየት የማይቻልበት ሁኔታ ደረጃ ሊደርስ ይችል ነበር። ሰፊና ጠመዝማዛ መንገድ በተራራው መሃል ለመሃል ይወስዳል። ለደቂቃዎች ከተጓዝን በኋላ ሰፊ ውሃ የተከማቸበት ኩሬ ደረስ። ውሃው ከላይ እንደ ነጎድጓድ እየጮኸ በሚወርድ ፏፏቴ ይሞላል። በፏፏቴው ጩኸት ንግግር መስማትም አይቻልም ነበር። ኩሬው ከስር በኩል የውሃ መውጫ ቢኖረው ነው እንጂ ከላይ በኩል የሚታይ የውሃ መውረጃ አይታይም ነበር። ከሳንቃበር ወዲህ ከአቶ ማሞና ቤተሰቦቹ ጋር በጣም ተቀራርቤያለሁ። ከነሱ ጋር ሆኜ የሚቻለውን ቦታው የሚፈቅደውን እንክብካቤ አግኝቻለሁ። በቀሩት ወራት አብረን ነው ያሳለፍነው። ከደጃዝማች በየቀኑ የሚላክልንን ዳቦ እንደ ወንድማማች እንከፋፈል ነበር። ጠቅላላ ፕሮግራማችን በዚህ ተቃደላል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።